ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ ሰኔ 2 2014 ዓ.ም ምሽት ዝግጅታችን ጀመረ። በደቡብ ክልል ደራሼ ልዩ ወረዳና አማሮ ልዩ ወረዳ አዋሳኝ አካባቢዎች የተከሰተ አዲስ ግጭት ዙሪያ ዘገባ አለን።
እዛ አካባቢ እርስ በርስ እርሻ ድንበርተኞች ናቸው እና ቅዳሜ ዕለት እርሻ ላይ ሳር ማጭደውን ከማሳ ወጣ ብሎ ሳር ማጭደውን ልጅ ገደሉ። እዚህ
ወደ እነሱ ሄዶ የሚያጠቃ የለም። አሁን በኮሬ ክልልና ኮሬ ማሳ ላይ ነው እስካሁን መጥቶ የሚያደርጉት። አንድም ቀን አራት ዓመት ሆኖ የኮሬ ማህበረሰብ ወደ ደራሼ፣ ወደ ቡርጂ፣ ወደ ኮምቶ ሄዶ አንድ ጥይት ተኩሶ አያውቅም።
የሰማችኋቸው ከሁለቱ አካባቢዎች ያነጋገርናቸው ነዋሪዎች ናቸው። የዜናው ዝርዝር በአብይ ርዕሳችን ይቀርባል። በእስር ላይ ለሚገኙ የሚዲያ ባለሙያዎች ተፈቅዶ የነበረው ዋስትና መከልከሉ፣ በትግራይ አምስት ጋዜጠኞች መታሰራቸው፣ እንዲሁም ኦፌኮና ኦነግ በባንዲራ ምክንያት ውዝግብ ውስጥ መግባታቸው በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾች ቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ሲሳይ በምስልና በድምፅ ቅንብር፣ ሲሳይ አሸናፊ እንዲሁም ግርማ ደገፋ የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሶማሊያ አስረኛው ፕሬዝደንት ሆነው የተመረጡት አዲሱ የሶማሊያ ፕሬዝደንት ሐሰን ሼክ መሐሙድ ዛሬ በተካሄደ የበዓለ ሲመት ስነ ስርዓት ስራቸውን በይፋ ጀምረዋል። በበዓለ ሲመት ፕሮግራሙ ላይ ሁለት የጎረቤት አገር ፕሬዝደንቶች፣ ሁለት ጠቅላይ ሚኒስትሮችና 100 ዲፕሎማቶችን ጨምሮ ከ1000 በላይ እንግዶች ታድመዋል። እንደ አውሮፓ አቆጣጠር ግንቦት 15 የተመረጡት የ66 ዓመቱ መሐሙድ የሶማሊያን ክብር ለማስመለስ ከዓለም ጋር መልካም ግንኙነት ለመመስረትና በአገሪቱ ሰላምና እርቅ ለማምጣት እንደሚሰሩ ቃል ገብተዋል። ፕሬዚደንቱ በንግግራቸው ሶማሊያ የአፍሪካን ቀንድ በሚያጠቃው ድርቅ የተነሳ በአሁኑ ጊዜ ለከፍተኛ ረሃብ ተጋልጣለች፣ ስለሆነም መንግስቴ በድርቁና ሌሎች የተፈጥሮ አደጋዎች ላይ የሚሰራ የተለየ መንግስታዊ አካል ያቋቁማል ብለዋል። በፕሮግራሙ ላይ የተናገሩት የኢትዮጵያው ጠቅላይ ሚኒስትር ሶማሊያን ለመገንባት ለሚያደርጉት ጥረት ሁሉ የኢትዮጵያን ድጋፍ ልገልጽሎ ዛሬ እዚህ ከፊቶ ቆሜያለሁ ብለዋል። አያይዘውም ጠቅላይ ሚኒስትሩ በሶማሊያ እስካሁን ያረጋገጥኩት ነገር ከአሁን በኋላ በሶማሊያ በክልልም ሆነ በፌዴራል ደረጃ ያለ ምርጫ የሚደረግ ስልጣን ሽግግር አለመኖሩን ነው። ያ ለዲሞክራሲ ጥሩ ምሳሌ ሊሆን ይችላል በማለት በሂደቱ ደስተኛ መሆናቸውን በመግለጽ አድንቀዋል። ከተሰናባቹ የቀድሞ የሶማሊያ ፕሬዝደንት ጋር ጥሩ ግንኙነት ያለባቸው የኬንያና የጅቡቲ ፕሬዝደንቶችም ለአዲሱ ፕሬዝደንት ድጋፋቸውን እንደሚሰጡ ተናግረዋል። ዚምባብዌ በዩክሬን ወረራ ከዓለም እየተገለለች በመጣችው ሩሲያ ሶስተኛው ከፍተኛ ባለስልጣን የሆኑትን የሩሲያ ፌዴሬሽን ምክር ቤት ሊቀመንበር ቫለንቲና ኢቫኖቫ ማትቬንኮ ባለፈው ሳምንት ተቀብለው ማስተናገዷ ተነገረ። ባለሙያዎች ዚምባብዌ ከሩሲያ ነዳጅና ምግብ ዘይት የምትፈልግ ሲሆን ሩሲያም በዚምባብዌ ማዕድኖች ላይ አይኗን መጣሏን ገልጸዋል። የሩሲያ ባለስልጣናት ምዕራባውያን ባገለሏቸው ሁለቱ አገሮች መካከል ያለውን የንግድ ግንኙነት እንደሚያሻሽሉ ዚምባብዌን በጎበኙበት ወቅት ተናግረዋል። በዚምባብዌ የአፍሪካ ዩኒቨርሲቲ ዓለም አቀፍ ጥናት አሌክዛንደር ሩሴሮ በሁለቱ አገሮች መካከል ያለው ግንኙነት ታሪካዊና ርዕዮተ ዓለማዊ መሰረት ያለው መሆኑን ለአሜሪካ ድምፅ ተናግረዋል። እንደ አውሮፓ አቆጣጠር በ1970ዎቹ የዛኑ ፓርቲ ለዚምባብዌ ነጻነት የትጥቅ ትግል በሚያደርግበት ወቅት ሩሲያ የጦር መሳሪያ ድጋፍ ትሰጥ እንደነበር ተገልጿል። እንደ አውሮፓ አቆጣጠር በ2008 የተባበሩት መንግስታት በዚምባብዌ ላይ ለመጣል ያሰበውን ማዕቀብ ሩሲያ ድምፅን በድምፅ በመሻር መብቷ ውድቅ ማድረጓ ተመልክቷል። አሌክዛንደር ሩሴሮ ስለዚሁ ሲናገሩ እንዲህ ብለዋል።
And given the realities, Zimbabwe is perceived as a pariah state. It is perceived as an outpost of tyranny.
በአሁኑ ወቅት ዚምባብዌ ያለችበትን ሁኔታ ስንመለከት ከሩሲያ ጋር ጠላትነት ባላቸው ምዕራባውያንና በዩናይትድ ስቴትስ በጭቆና አገዛዝ ከዓለም ማህበረሰብ እንደተነጠለች ሀገር ትታያለች። ስለዚህ ዚምባብዌ በታሪክም በሪዮት ዓለምም ከምዕራባውያን ይልቅ በአብዛኛው ወደ ሩሲያና ቻይና ታደላለች።
ዚምባብዌ ከ65 ከመቶ የሚሆነውን ስንዴ ከሩሲያና ከዩክሬን የምታገኝ መሆኑ የተገለጸ ሲሆን ከሩሲያው ወረራ በኋላ በአገሪቱ የዱቄትና የዳቦ ዋጋ መወደዱ ተገልጿል። ባለፈው ሳምንት የሩሲያው ፕሬዝዳንት ቭላድሚር ፑቲን ወዳጅ ብለው ለጠሩት አፍሪካ የምግብና የሸቀጥ አቅርቦት እንዲደርስ የሚሰሩ መሆኑን ማስተዋወቃቸው ይታወሳል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በካሊፎርኒያ ሎስ አንጀለስ ከተማ በተጀመረው 9ኛው የአሜሪካስ ጉባኤ ተካፋይ መሪዎች ዲሞክራሲ የምጣኔ ሀብት ትብብር እንዲኖርና እንዲሁም የጤናና የምግብ ተደራሽነት እንዲስፋፋ አሳስበዋል። ካሪቢያንን ጨምሮ ከሰሜን ምዕራብና መካከለኛው የአሜሪካ አገሮች የተውጣጡ መሪዎች ተካፋይ በሆኑበት በዚሁ መክፈቻ ጉባኤ ላይ ባይደን ባሰሙት ንግግር ቀጠናችን ትልቅና የተለያየ ወገኖችን ያቀፈ ነው። በሁሉም ነገር ላይ ሁልጊዜም መስማማት የለብንም። ይሁን እንጂ የዲሞክራሲ አገሮች ስለሆነን ልዩነቶቻችንን በመከባበርና በውይይት እንፈታዋለን ብለዋል። ይሁን እንጂ ጉባኤው በስብሰባው ላለመሳተፍ በወሰኑ የቦሊቪያ፣ ጓቲማላ፣ ሆንዱራስና ሜክሲኮ የተነሳ የሚያስፈልገውን ትኩረት አለማግኘቱ ተነግሯል። አገሮቹ በጉባኤ ላይ ላለመሳተፍ የወሰኑት ዩናይትድ ስቴትስ ዲሞክራሲ የጉባኤው መሳተፊያ ዋነኛ መስፈርት ነው በሚል ኩባን፣ ኒካራጓና ቬኒዙዌላን እንደ አውሮፓ አቆጣጠር የ2001 ዓመተ ምህረት የኢንተር አሜሪካን ዲሞክራሲ ቻርተር አያሟሉም በማለት ከጉባኤው ያገለለቻቸው በመሆኑ እንደሆነ ተገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩክሬን ስንዴ ለዓለም ገበያ እንዲቀርብ ለማድረግ የባህር መውጫ መክፈት በሚቻልበት ጉዳይ ላይ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከቱርክ አቻቸው ጋር አንካራ ውስጥ ተገናኝተው ተነጋግረዋል። ይሁን እንጂ ሁለቱም ወገኖች በዓለም ዙሪያ የተከሰተውን የምግብ ቀውስ ሊያስወግድ የሚያስችል ስምምነት ላይ አለመድረሳቸው ተገልጿል። ሁለቱ ባለስልጣናት ትናንት ረቡዕ በጋራ መግለጫ በሰጡበት ወቅት የቱርኩ ሜቭሉት ቻቭቾግሉ የዩክሬን መርከቦች የስንዴ ምርት ለዓለም ገበያ ማቅረብ የሚችሉበት ደህንነቱ የተጠበቀ የባህር መተላለፊያ እንዲከፈት አገራቸው ከተባበሩት መንግስታት ድርጅት ጋር በመተባበር እንደምትሰራ ገልጸዋል። ቱርክ እቅዱን ተግባራዊ ሊሆን የሚችል አድርጋ እንደምትመለከት የጠቆሙት ቻቭቾግሉ፣ ይሁን እንጂ ሩሲያና ዩክሬን ከመንግስታቱ ድርጅት የሚቀርብላቸውን ጥያቄ መቀበል እንደሚኖርባቸው አሳስበዋል። ቱርክ ዝርዝሩ ላይ ለመነጋገር የሚያስችለውን ስብሰባ ኢስታንቡል ላይ ልታዘጋጅ ትችላለች ብለዋል የውጭ ጉዳይ ሚኒስትሩ። የሩሲያው ላቭሮቭ ግን ችግሩን ለማስወገድና የዩክሬን መርከቦች በወደቡ በኩል እንዲያልፉ ለማድረግ ዩክሬናውያኑ በወደቦቻቸው ዙሪያ የቀበሯቸውን ፈንጂዎች ማንሳት ወይም ለመርከቦቻቸው መውጫ ክፍት መንገዶችን ማዘጋጀት ይኖርባቸዋል ሲሉ አገራቸው ብቸኛ መፍትሄ ብላ የምታምነውን ተናግረዋል። ዩክሬን በበኩሏ ደግሞ ከሩሲያ ጥቃት ለመከላከል በሚል በወደቦቿ ዙሪያ የቀበረቻቸውን ፈንጂዎች ለማንሳት ሩሲያ በተከፈተው ቀዳዳ ገብታ ጥቃት እንደማትፈጽም ዋስትና እንድትሰጣት ትፈልጋለች። በዓለም ዙሪያ የስንዴ ገበያ እጅግ የተወደደ ቢሆንም ዩክሬን ውስጥ በሚሊዮን ቶኖች የሚቆጠር ስንዴ መውጫ አጥቶ መቀመጡ ተገልጿል። የሩሲያ ባለስልጣናት ግን የናረው የምግብ ዋጋ ከዩክሬኑ ጦርነት ጋር የሚያገናኘው ነገር በጣም አነስተኛ እንደሆነ ይናገራሉ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በስተምስራቅ በመትገኘው የሲቪዮር ዳኔትስክ ከተማ የሚደረገው ውጊያ እጅግ አስቸጋሪ ከሆኑ የጦርነት ክፍሎች አንዱ መሆኑን ገልጸው ለዶናባስ ግዛት ቁልፍና በጣም አስፈላጊ መሆኗን አስመረውበታል። ዘለንስኪ ትናንት ረቡዕ ማምሻውን ባስተላለፉት የቪዲዮ መልእክታቸው በብዙ መንገዶች የዶናባስ ግዛታችን እጣ ፈንታ የሚወሰነው እዚህ ነው ብለዋል። የዩክሬን ኃይሎች በሩሲያው የረቡዕ ከፍተኛ ጥቃት ከሲቪዮር ዳኔትስክ ከተማ ውጭ ተገፍተው እንዲያፈገፍጉ ተደርገዋል። ከቀናት በፊት የዩክሬን ኃይሎች ያደረጉት መልሶ ማጥቃት የከተማውን ከፊል ለመቆጣጠር አስችሏቸው ነበር። ይሁን እንጂ የሉሃንስክ አገረ ገዢ ሰርሄ ሃይዳይ አርቢሲ ለተባለው የዩክሬን የዜና ማሰራጫ ሩሲያ ከተማውን በአየርና በከባድ መሳሪያዎች ማውደም በመጀመሯ በዚያ መቆየቱ ትርጉም የሚሰጥ አልነበረም በማለት ተናግረዋል። ኃይላችን አሁን ከከተማ ወጣ ብለው ያሉትን አካባቢዎች በድጋሚ ተቆጣጥሯል ያሉት ሃይዳይ፣ ይሁን እንጂ ውጊያው አሁንም ቀጥሏል። ኃይሎቻችን ሲቪየር ዳነትስክን እየተከላከሉ ነው። ሩሲያውያን ከተማውን ሙሉ ለሙሉ ለመቆጣጠር አይችሉም ማለት ግን አይቻልም ብለዋል። የማህበራዊ ሚዲያ መድረክ ትዊተር ድርጅቱን በ44 ቢሊዮን ዶላር ለቢሊዮነሩ ኢላን መስክ መሸጥ በሚቻልበት ሁኔታ ላይ ድምጽ እንዲሰጡ የባለድርሻ አክሲዮን ባለቤቶችን በመጪው ነሐሴ ወር መግቢያ ላይ ስብሰባ ለመጥራት ማቀዱን የድርጅቱ ስራ አስፈጻሚዎች ትናንት ረቡዕ ለሰራተኞቹ አስታውቀዋል። የኢላን መስክ ጠበቆች ባለፈው ሰኞ ትዊተር ስለ ድርጅቱ የሚያስፈልገውን በተለይም የስፓም እና የሐሰት አካውንቶችን ዝርዝር መረጃ ካላቀረበ ቢሊዮነሩ የግዢ ሐሳባቸውን ሊቀይሩ እንደሚችሉ አስጠንቅቀዋል። ትዊተር ኢላን ማስክ የሚፈልጉትን መረጃ ሁሉ በማቅረብ የግዢ ስምምነቱን ለመፈጸም ገንቢ በሆነ መንገድ የሥራ ግንኙነቱን እንደሚቀጥልበት አስታውቋል። ከመረጃዎቹ የተወሰኑት ሁሉንም የትዊት መልእክቶችና አጠቃቀማቸውን በተለያዩ መስፈርቶች እያሰላ ትዊተር መረጃዎችን የማህበራዊ ሚዲያዎችን ለሚቆጣጠሩ ተቋማት የሚሸጥ ቢሆንም ለኢላን ማስክ ግን ይህን አገልግሎት በነጻ የሚሰጥ መሆኑን አስታውቋል። ይሁን እንጂ የሚተላለፈው መረጃ የትዊተር ተጠቃሚዎችን የተጠበቁና የግል ምስጢሮችን የሚጨምር አለመሆኑም ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ሰኔ 2 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
ቦቻሌ ትንሽ ከተማ ነች። ነገር ግን እንደሚታወቀው በጣም በርካታ የባንክ ቅርንጫፎች ናቸው። ወደ 19 የባንክ ቅርንጫፍ አለ በቦቻሌ። እና እዛ አካባቢ የንግድ ከተማ ስለሆነች ብዙ ህገወጥ የንግድ እንቅስቃሴዎች አሉ። በተለይ ከውጭ ከዚህ ከጥቁር ገበያው ጋር የተያያዘ
የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴን የሰማችሁት። ከጥቁር ገበያ ጋር የተያያዙ ህገወጥ እንቅስቃሴዎችን ለመክታት እየተወሰዱ ባሉ እርምጃዎች ዙሪያ አነጋግረናቸዋል። በሁለተኛው አጋማሽ ይመለሳሉ። ፕሮግራማችን ከዋናው የሬዲዮ በቲቪ ስርጭታችን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ደራሼና አማሮ ልዩ ወረዳዎች አዋሳኝ አካባቢዎች ላይ ከአማሮ አቅጣጫ ይተኮሳል ባሉት ጥይት 4 ሲቪሎች መገደላቸውንና ከ15 በላይ ሰዎች መቁሰላቸውን የደራሼ ወረዳዎች ለአሜሪካ ድምጽ በስልክ ተናግረዋል። በአማሮ በኩል ደግሞ የጸጥታ ችግር ካለባቸው አቡሎ አልፋጮና ቡኒቲ ቀበሌዎች ባለፉት 3 ዓመታት ከ30,000 በላይ ሰው መፈናቀሉን ነዋሪዎቹ ገልጸው የተባለው ግድያ ስለመፈጸሙ ግን እንደማያውቁ የቀበሌዎቹ ነዋሪዎች አመልክተዋል። ግድያ፣ ዘረፋና ንብረት ማውደም ላይ የተሰማሩ ሲሉ ነዋሪዎቹ የከሰሷቸው ጎማይዴ የሚባል አዲስ ልዩ ወረዳ እንዲመሰረት በኃይል እንደሚንቀሳቀሱ ገልጸው ከአማሮ ልዩ ወረዳ አቅጣጫ ይተኮሳል የተባለውን ግን አጣጥለዋል። በአካባቢው ግጭት ቢኖርም ከክልሉ መንግስት አካላት ይህንን የሚያረጋግጥ መረጃ ማግኘት እንዳልቻለ ጠቅሶ ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
በደራሼ ልዩ ወረዳ የሆልቴ ቀበሌ ነዋሪ መሆናቸውን የተናገሩት አቶ አለማየሁ ግርማ ካለፈው ቅዳሜ ቀን ጀምሮ በሁለቱ ልዩ ወረዳዎች አዋሳኝ አካባቢዎች በተቀሰቀሰ ግጭት ሲቪሎች ተገልሏል ሲሉ ተናግሯል። ጉዳቱ የደረሰው ከአማሮ ልዩ ወረዳ በኩል በሚሰነዘር ጥቃት ነው ሲሉም ከሰዋል።
እዛ አካባቢ እርስ በርስ እርሻ ድንበርተኞች ናቸው እና ቅዳሜ ዕለት እርሻ ላይ ሳር ማጭደውን ከማሳ ወጣ ብሎ ሳር ማጭደውን ልጅ ገደሉ። እዚህ ናቀበላቸው ተኩስ እንደከፈቱ ማሳ ላይ ያሉ ሰዎች ወፍ የሚጠብቁ ጥሎ ሲመጡ ቃጠሎ ጀመሩ። እህል መቆራረጥ በቆንጆራ እየጨፈጨፉ እንደገና ልጆችን አባረሩ እና ማሳ ውስጥ ያለውን ጎጆ ቤቶች አሉ እንደ መኖሪያ የሚጠቀሙት ሙሉ ካወደሙ በኋላ ወደ ላይ ለመከላከያ ሰራዊቱ ሪፖርት ብደረግም እዚህ ወልተ ላይ ለሰፈረው ልዩ ኃይል አካል አለ ለእንስ ሪፖርት እናደርግ የኛ አዛዣለን ካለ ትእዛዝ እኛ እንድም አሉ። ህዝቡም እየተጠባበቀ ነበረ።
ከአማሮ ልዩ ወረዳ በኩል አስተያየታቸውን ለአሜሪካ ድምፅ የሰጡት አቶ ዳዊት ዳደ በበኩላቸውም ጥቃቱ የተፈጸመው ከአማሮ ቀበሌያት በኩል ነው ያሉትን አስተባብሏል።
አቡሎና አልፈጮ ሶስቱ የኮሬ ቀበሌ ይዛት ይኖራሉ። ወደ እነሱ ሄዶ የሚያጠቃ የለም። አሁን በኮሬ ክልልና ኮሬ ማሳ ላይ ነው እስካሁን መጥቶ የሚያደርጉት። አንድም ቀን 4 ዓመት ሆኖ የኮሬ ማህበረሰብ ወደ ደራሼ፣ ወደ ቡርጂ፣ ወደ ኮምሶ ሄዶ አንድ ጥይት ተኩሶ አያውቅም። ግን ከዛ እየዘመቱ የመጡ ሁሌ ያጠቋቸዋል፣ ያቃጥሏቸዋል፣ ከብቶቻቸውን ይወስዳሉ፣ በሬ ከእርሻ አስለቅቆ ይወስዳሉ። እንዲህ አይነት ጭንቅ የሚፈጥሩ እዛ ያለ ጽንፈኛው የታጠቀ ኃይል እንጂ ኮሬ ይህንን አያደርግ።
ይልቁንስ አካባቢን እያተራመሰ ነው ያሉት የደራሽ ልዩ ወረዳን ወደ ዞንነት በኃይል ለውጣሉ በማለት ታጥቆ ይንቀሳቀሳል የሚሉት ቡድን መሆኑንም በመጥቀስ መልሶ ከሷል። በተጨማሪም የግድያ ወንጀል በመፈጸም ንብረት እየዘረፉና እያወደሙ ያሉት ጎማ አይደል ልዩ ወረዳ የተሰኘ አዲስ ወረዳ ካልመሰረትን የሚሉ ሌላ ቡድን ነው ሲሉም ተናግሯል።
ከሁለት ሺህ ጀምሮ ይሄ የጉማይዴ ወረዳ ይሰጠን፣ በተለይ በልዩነት ወረዳ እንፈልጋለን የሚሉ ሰዎች ናቸው ይህንን ተደራጅተው የሚያደርጉት። መጀመሪያ እንደ ህጋዊ ተቆጥሮን ብዙ ተጽዕኖ እያደረጉ ነበረ። በኋላ በኋላ ወንጀል መሆኑ ሲታወቅ ወደ ጫካ ገብተዋን ወየሳ ደን ላይ የተለያየ ቦታ መሽጎ እንደውም ከጊዶሌ ቀበሌያት ውስጥ አይበናና ከአቡራ የሚባል ቦታ ላይ መሽጎ ይህንን ችግር የሚፈጥሩ መሆኑን ነው የምናውቀው። ልዩ ወረዳ ካልተሰጠን ይላሉ። እነዚህ ሶስቱ የኮሬ ቀበሌ ደግሞ እኛ ከእናት ብሔራችን ተቆርጠን ከእናንተ ጋር ልዩ ወረዳ አንፈርም የሚያሉ ናቸው። ይሄ ሁሉ ጥቃት የሚደርስባቸው ማለት ነው።
ከአማሮ ልዩ ወረዳ ሶስት ቀበሌያት ባለፉት ሶስት ዓመታት በአስር ሺዎች የሚቆጠሩ ዜጎች መፈናቀላቸውን አስታውሰውም ህዝቡ በችግር ውስጥ ያለ በመሆኑ በተባለ ወንጀል ውስጥ እጁን አያስገባም ሲሉም ተቃውሞታል።
ወደ 30 ሺህ ይሆናል ሶስቱም ቀበሌ አጠቃላይ። እንግዲህ አልፈጮ የሚባል ቀበሌ ነው ግማሹ ተፈናቅለው ግማሹ የነበረው። አሁን ሶስቱም ቀበሌ ወደዛ ነው ያለው። ቡኒቲ አሁን ምንም ነገር በሌለበት ሙሉ በሙሉ አንድ እንኳን የሆነ ነገር ሳይቀር ቤታቸው ሁሉ ተደርሚሶ 100 ዓመት ያፈሩት ንብረት ሁሉ ጠፍቶ አንድ አሁን በሸራ ውስጥ ነው የተወሰኑ ሰዎች ሄዶ እያደሩ ያሉት። ሌላው አነድም ብሎ አልፈጮ ላይ ነው ያሉት።
በጎማይደ ከተማ እንደሚኖሩ የገለጡት የድራሼ ብሔረሰብ ተወላጅ ነኝ የሚሉት አቶ ተስፋዬ ስንታየው ከአማሮ በኩል በመንግስት የጸጥታ አካላት በሚተኮሱ ከባባድ የጦር መሳሪያዎች ሰዎች ተገሏል ስሉ ተናግሯል።
በብሬይንና በፒኬም የሚባል መሳሪያዎችና በስናይፐር ነው እንግዲህ መንግስታዊ አካል ነው ህዝብን እርሻ ላይ ታጥቆ እንግዲህ አራት ሰው ነው የሞታ በዚህ በሆልቴ ቀበሌ እና በአቡሎ አልፋጮ ቀጥሎም በሀይቤና ዞራም የቆሰሉ ሰዎች በአራት ቀበሌያት ውስጥ 115 ያህል ይቆስለዋል። የሞቱ ሰዎችም ኦልሬዲ አራት ናቸው። ግን ቁጥሩ ይሄ ነው ብሎ መናገር አይቻልም። እና ያው የጠፉ ሰዎችም አሉ። ማሳ ላይ ያሉ ሰብሎች በተለይ በቆሎ፣ ማሽላ እና ሌሎች ሰብል የምንላቸው እንደነ ጤፍ የመሳሰሉትን ያው በማጭድ እህል ሳይደርስ ያው እንግዲህ ይህን ያህል ሁሉ ጨፍጭፎ ጨርሰዋል።
ዛሬ ከቀትር በኋላ የጸጥታ አካላት በአካባቢዎቹ በመስፈራቸው አንጻራዊ ያሉት መረጋጋት መፈጠሩና የጥይት ድምፅ ጋቢ ማለቱንም ገልጿል። በአካባቢው አለ ስለተባለው ግጭት ጉዳትና የጸጥታ ሁኔታ የክልሉ ባለስልጣናት ስልክ ስለማይመልሱ ከመንግስት አካላት ወይም ከሶስተኛ ወገን ማረጋገጥ አልቻልኩም። ስለ ጉዳዩ በይፋ ተሰጠ መግለጫም ሆነ አስተያየትም የለም። ዳሩ ግን የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ለማዮ ባውድም ከዚህ በፊት ለቪኦኤ በሰጡት ቃለ መጠይቅ በአካባቢው የህዝቡን ጥያቄ ሽፋን በማድረግ የሽብር ተግባር እየፈጸሙ ነው ባሏቸው ቡድኖች ላይ እርምጃ የተወሰደ ነው ሲሉ ተናግሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ሶስቱ የሚዲያ ባለሙያዎች ተመስገን ደሳለኝ፣ ሰለሞን ሹምዬና መዓዛ መሐመድ በአስር ሺህ ብር ዋስትና እንዲለቀቁ ተላልፎ የነበረውን ውሳኔ ፌዴራል ከፍተኛ ፍርድ ቤት ዛሬ ሽሮታል። ችሎቱ ለፖሊስ የስምንት ቀናት ተጨማሪ የምርመራ ጊዜም ፈቅዷል። በተያያዘ ዜና በፌዴራል የመጀመሪያ ፍርድ ቤት የጊዜ ቀጠሮ ችሎት የቀረበው የአልፋ ቴሌቪዥን የሚባል የዩቲዩብ ሚዲያ አዘጋጅ በቃሉ አላምረው የቀረበበት ክስ መታየት ያለበት በብሮድካስት አዋጅ ወይስ በጊዜ ቀጠሮ ነው በሚለው ጉዳይ ላይ ብይን ለመስጠት ለነገ መቀጠሩን ጠበቃው ገልጸዋል። ኬኔዲ አባተ ተጨማሪ አለው።
የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ፣ የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬና የሮሃ ዩቲዩብ ሚዲያ አዘጋጇ መዓዛ መሐመድ በስር ፍርድ ቤት የተሰጣቸው የዋስትና መብት ተሽሯል። ሶስቱ የሚዲያ ባለሙያዎች የተፈቀደላቸው ዋስትና ተሽሮ ተጨማሪ የምርመራ ጊዜ እንዲሰጠው ፖሊስ ያቀረበውን ይግባኝና የተጠርጣሪዎችን የተቃውሞ ሀሳብ መርምሮ ውሳኔ ለመስጠት ለዛሬ ሰኔ 2014 ዓ.ም ተመረጠ የቀጠረው የፌደራል ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት ውሳኔውን አስተውቋል። ፍርድ ቤቱ ዛሬ በጽፈት ቤት በኩል በሰጠው ውሳኔ የፖሊስን ይግባኝ በመቀበል ሶስቱ የሚዲያ ባለሙያዎች እያንዳንዳቸው የ10000 ብር ዋስ በማስያዝ ከእስር እንዲለቀቁ በፌደራል የመጀመሪያ ደረጃ ፍርድ ቤት ግዜ ቀጠሮ ችሎት የተሰጠውን የዋስትና መብት ውድቅ በማድረግ ለፖሊስ 8 ተጨማሪ የምርመራ ቀን መፍቀዱን የሚዲያ ባለሙያዎቹ ቤተሰቦችና ጠበቆች ለቪኦኤ ያረጋግጠዋል። በመሆኑም ከግንቦት 18 2014 ዓ.ም ጀምሮ በእስር ላይ የሚገኘው የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ እንዲሁም ከ3 ሳምንታት በፊት በቁጥጥር ስር የዋለው የገበያኑ ዩቲዩብ ሚዲያ አዘጋጅ ሰለሞን ሹሚዬና ግንቦት 22 2014 ዓ.ም የተያዘችው የሮሃዋ መዓዛ መሐመድ ሰኔ 10 2014 ዓ.ም ፍርድ ቤት እንዲቀርቡ ተለዋጭ ቀጠሮ ተሰጥቷቸዋል። በተያያዘ ዜና አልፋ ቴሌቪዥን የተባለ የዩቲዩብ ሚዲያ መስራችና አዘጋጅ በቃሉ አላምረው ዛሬ ለሁለተኛ ጊዜ በፌደራል የመጀመሪያ ደረጃ ፍርድ ቤት የግዜ ቀጠሮ ችሎት ቀርቦ ጉዳዩ ታይቷል። ጉዳዩን በስፍራው ተገኝተው የተከታተሉት ጠበቃው ታደለ ገብረ መድህን የችሎቱን ውሎ ለአሜሪካ ድምጽ አብራርተዋል።
ፖሊስ ዛሬ ያቀረበው ተጨማሪ 14 ቀን ግዜ ቀጠሮ ነበር። ተጨማሪ 14 ጊዜ ቀጠሮ የተያዘበት ምክንያት በተሰራው ስራ ላይ የምርመራ ጊዜ ስለሚቀረን ከባንክ ከብሔራዊ ደረጃ ደህንነት እና ከተለያዩ መስሪያ ቤቶች የጣፍናቸውን ደብዳቤ ምላሽ እስከምንጠባበቅ ተጨማሪ ጊዜ ይሰጠን የሚል ነበር የቀረበ። በእኛ በኩል ያቀረብ ነው አንደኛ ፍርድ ቤቱ በመርማሪ ፖሊስ የሚቀርብለትን ተቀብለው የጊዜ ቀጠሮ ፈቃድ ሊሰጥ የሚችልበትን የህግ አግባብ የለም ወይም የህግ ድጋፍ የለውም። ምክንያቱም በብሮድካስቲንግ አዋጁ አዋጅ ቁጥር 12/2013 የወጣውን አንቀጽ 86 በብሮድካስት ሚዲያ አማካኝነት ለሚፈጠሩ ክሶች ቀጥታ የወንጀል ጉዳይ ሲሆን አቃቤ ህግ ክስ ይመሰረታል ነው የሚለው እንጂ ፖሊስ የጊዜ ቀጠሮ ሊሰጥ የሚል የለው። ሌሎችንም ሰነዶችን በተመለከተ ይመጣል የተባሉትም ከመንግስት መስሪያ ቤቶች ናቸው፣ ከብሔራዊ መረጃ ደህንነት ነው፣ እነዚህም ከባንክም ጭምር ነው። ስለዚህ እነዚህን ነገሮች ደንበኛ ሊያሸሹ፣ ሊደልዙ፣ ሊሰርዙ የሚችል አቅም የላቸውም። አባሪም ለመያዛቸውን በዋስትና ለመያዣ መቆጠር የለባቸው መያዝ የለባቸውም የሚል አቀረበ እና ፍርድ ቤቱ እንግዲህ የግራቀኛችን ክርክር ከሰማ በኋላ ይህን ጉዳይ የብሮድካስት ጉዳይ ነው አይደለም፣ ብሮድካስት አዋጅ መሰረትስ ጊዜ ቀጠሮ ሊሰጥ ይገባል አይገባም የሚሉትን ነገሮችን መርምሮ ብይን ለመስጠት ለነገ ተለዋጭ ቀጠሮ ሰጥቷል።
አልፋ ቴሌቪዥን የተሰኘው የዩቲዩብ ሚዲያ አዘጋጅ የሆነው በቃሉ አላምረው እንደ ሌሎቹ በቁጥጥር ስር የዋሉ ተጠርጣሪ የሚዲያ ባለሙያዎች ሁሉ ሁከትና በጥብጥ በማስነሳት ወንጀል ተጠርጥሮ አርብ ግንቦት 19 2014 ዓ.ም ከሰዓት በኋላ ነበር በፖሊስ ቁጥጥር ስር የዋለው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተከታይ የምናልፈው ወደ ትግራይ ክልል ይሆናል። የትግራይ ቴሌቪዥን ባልደረቦች የሆኑ 5 ጋዜጠኞች መታሰራቸው ተነገረ። ጋዜጠኞቹ ከጠላት ጋር ተባብረዋል በሚል መታሰራቸውን ከቤተሰቦቻቸውና ከጠበቃ ያገኘነው መረጃ ያሳያል። የመቀሌ ከተማ ጽህፈት ቤት በሰጠው ቃል የታሰሩት በጋዜጠኝነት ሙያቸው ምክንያት ሳይሆን ከሙያ ውጪ በወንጀል ተጠርጥረው ነው ብሏል። ሙልጌታ ጽብሃ ከመቀሌ ተከታዩን ልኳል።
በትግራይ ክልል ትግራይ ቴሌቪዥን ይሰሩ የነበሩ ተሸመጠም አለውና ምስክና ሲዩም የተባሉ እንዲሁም በግምገማ ከስራ ታግደው የነበሩ ሀበን ሐለፎም፣ ዳዊት መኮንና ኃይለ ሚካኤል ገሰሰ የተባሉ ጋዜጠኞች መታሰራቸው ነው የተገለጸው። የሀበን ሐለፎም ጠበቃ አቶ መስፍን አርአያ የተባሉ እንደገለጹት ሀበን እስካሁን ክስ እንዳልተመሰረተለት በመግለጽ ለ12 ቀናት እስር ቤት ይገኛል ብለዋል።
የተከሰሰበት ጉዳይ ከጠላት ጋር መተባበር የሚለው ነው። ያው በ2013 ዓ.ም የብልጽግና ስርዓት ከሱ ጋር በመተባበር አይነት ይመስላል ጠላት። ምክንያቱም አሁን ላይ ጠላት ተብሎ እየተፈረጁ ካሉ አካላት ስለሆኑ ቤተሰቦቹ ይጠይቁታል። የመጠየቅ መብትም ስላላቸው ህግም መብቱም ስለሰጣቸው እስካሁን ድረስ ማንም እንዳይጠይቅ ያደረገው አካል የለም፣ ያፈነውም የከለከለውም አካል የለም። የፍርድ ሂደቱ ፍርድ ቤቱ ቀዳሚ ምርመራ በሚለው ደረጃ ላይ ነው ያለውና ለሁለት ሳምንታት ሳይከሰስ ጉዳዩ በአቃቤ ህግ ሳይታይ ወይም ወንጀለኛ ተብሎ አልተከሰሰም ወይም ደግሞ ወንጀለኛ አይደለም ተብሎ አልተመዘገበም አልተዘጋም እስካሁን ሁለት ሳምንት ሙሉ መታሰሩ እኛ እንደ ቅሬታ ለፍርድ ቤቱ እያቀረብን ያለን በሳት ላይ ነው ያለነው።
ታስረው የሚገኙበት ቦታም ንጽህና ችግር አለበት ብለዋል። የነሱ መታሰርም ለጋዜጠኝነት ሙያ የሚጎዳ ነው ብለዋል አቶ መስፍን።
የጋዜጠኝነት መርህ ተከትሎ ፕሪንሲፕሉን አክብሮ የሚጓዝ ጋዜጠኛ ነው። 2013ም በብልጽግና ትግራይን ወሮ በተቆጣጠረበት ዘመንም ያኔ 9 ቀኖችን ታፍነው እኛ በማናቀው ቦታ ታፍነው እንደነበር እናስታውሳለን። አሁንም ደግሞ ከጠላት ጋር ተባብረሃል ተብሎ አሁንም እስር ውስጥ ላይ ነው ያለውና ይህ የጋዜጠኝነት ሞያን የሚያራክስና የሚያዳክም የህዝብ አንደበት እንዳይሆን የሚያደርግ ማንም ጋዜጠኛ የስርዓት ተለጣፊ እንዲሆን የሚያደርግ ነው። በፍራቻና በስጋት እንዲኖር የሚያደርግ ነውና ይሄ ደግሞ ማንንም ማድረግ የሌለበት ማንንም ለስርዓትም ደግሞ ማክበር ያለበት የማንንም ጋዜጠኛ መብት ማክበር ያለበት ነገር ነው መሆን ያለበት ነው የሚሉ
የሌሎች የታሰሩ ጋዜጠኞች ቤተሰብና ባልደረቦች የሰጡኝ መረጃ እንደሚያሳየው እነሱም ከጠላት ጋር በመተባበር በሚል ነው ተጠርጥረው የተያዙት ብለዋል። ባለፈው አመት የኢትዮጵያ መንግስት ክልሉ ተቆጣጥሮ በነበረበት ጊዜ ፈጽመውት በተባለ ጉዳይ ነው ተጠርጥረው የተያዙት ተብሏል። ተሾመጠማለው ኃይለ ሚካኤል ገሰሰና ምስግና ሲዩም የተባሉ ጋዜጠኞች ከታሰሩ 2 ሳምንት እንደሞላቸውና ዳዊት መኮንን የተባለው ጋዜጠኛ ደግሞ እስካሁን 5 ቀናት እንደታሰረ ተነግሯል። በጉዳዩ ላይ መልስ የሰጡን የመቀለ ከተማ አቃቢ ህግ ጽፈት ቤት ኃላፊ አቶ አዲስ ገብረስላሴ በበኩላቸው የታሰሩት በጋዜጠኝነት ሙያቸው ምክንያት ሳይሆን ከሙያው ውጭ በወንጀል ተጠርጥረው ነው ብለው ከጋዜጠኞቹ በተጨማሪ በትግራይ ቴሌቪዥን የሚሰሩ ካሁን በፊትም የታገዱ የሌላ ዘርፍ ባለሙያዎች እንደሚገኙባቸው ተናግረዋል።
ዝኾነ ሰብ ስርሑ መንነቱ እንዘይ ገደስ ገብን ፈጽም ካን ድህር ተዋሂሉ አጉዝ
የሆነ ሰው ስራውና ማንነቱ የሆነ ይሁን ወንጀል ፈጽመዋል ከተባለ በቁጥጥር ስር እንዲውል ህጋችን አስቀምጧል። ስለዚህ የሥራ መደባቸው ጋዜጠኞች የሆኑ እነዚህ ባለሙያዎች የተያዙት ከጋዜጠኝነት ሙያቸው ጋር በተያያዘ አይደለም፣ መደበኛ ወንጀል ፈጽማቸዋል በሚል እንጂ እንደዚህ አድርገህ አስተላልፈሃል፣ ይህንንም አስቀርተሃል፣ ይህንንም ደግሞ ቀንሰሃል የሚል ከሙያ ጋር የተያያዘ የወንጀል ጥርጣሬ አይደለም። እንደ ማንኛውም ሰው ወንጀል ፈጽመዋል ተብለው ተጠርጥረው ጉዳዩ ተጣርቶም እነሱ ፈጽማቸዋል ወይ አልፈጽማችሁም ተብለው ተጠይቀው ነው በቁጥጥር ስር የዋሉት። እነሱም የተጠርጣሪነት ቃል ሰጥቷል ነው ያሉት። የክስ ማጣራት ሂደቱ መጠናቀቁም ተነግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አድማጮች አሁን የደረሰን አዲስ ዜና አለ። ኢትዮጵያ በአፍሪካ ዋንጫ የማጣሪያ ጨዋታ ግብጽን 2-0 አሸንፋለች። የኢትዮጵያ ብሔራዊ ቡድን የግብጽ አቻውን 2-0 በማሸነፍ በማጣሪያው የመጀመሪያውን 3 ነጥብ አግኝቷል። ባለፈው እሁድ ከማላዊ አቻው ጋር የአፍሪካ ዋንጫ የምድብ ማጣሪያ የመጀመሪያ ጨዋታውን በሊሎንግዌ ያደረገው የኢትዮጵያ ብሔራዊ ቡድን የማጣሪያ ውድድሩን 2-1 በመሸነፍ ቢጀምርም ሁለተኛ ጨዋታው ጣፋጭ ድል አስመዝግቧል። ብሔራዊ ቡድኑ በዚያው ከማላዊ ከግብጽ ጋር ባደረገው ጨዋታ ለቡድኑ 2 ጎሎች ያስቆጠሩት ዳዋ ሆጤሳና ሽመልስ በቀለ ሲሆኑ ጎሎቹ የተቆጠሩት በመጀመሪያው አጋማሽ ነው። ግብጽ ከእረፍት መልስ በብልጫ ለመጫወት ጥረት ብታደርግም የውጤት ለውጥ ማምጣት ሳትችል ጨዋታው በኢትዮጵያ 2-0 አሸናፊነት ተጠናቋል። ለቀጣዩ የአፍሪካ ዋንጫ ማጣሪያ በምድብ 4 ከግብጽ፣ ማላዊና ጊኒ ጋር የተደለደለችው ኢትዮጵያ የካፍን ዝቅተኛ መስፈርት የሚያሟላ ስታዲየም የሌላት በመሆኑ ነው በሜዳዋ ታደርግ የነበረውን የዛሬውን ጨዋታ ከሜዳዋ ውጪ ለማድረግ የተገደደችው። የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ መተላለፉን እንደቀጠለ ነው። የኦሮሞ ፌዴራሊስት ኮንግረስ የኦነግን ሰንደቅ ዓላማ እንዳይጠቀም ኦነግ የጠየቀው በአባላቱ ጥያቄ መሰረት መሆኑን ገልጿል። ደብዳቤው በሁለቱ ፓርቲዎች ግንኙነት ላይ የሚያመጣው ተጽዕኖ ይኖራል ብለው እንደማያምኑ የኦነግ የሕዝብ ግንኙነት ኃላፊ አቶ ለሚ ቤኛ ተናግረው የተጻፈው ለግልጽነት ሲባል ነው ብለዋል። ኦፌኮ በጉዳዩ ላይ ምላሽ ለመስጠት ፈቃደኛ አልሆነም። ናኮር መልካ ተጨማሪ አለው።
ኦነግ አቶ ጀዋር መሐመድ በተለያዩ የአውሮፓ ከተሞች በሚያደርጓቸው ህዝባዊ ውይይቶች ላይ የኦነግን ሰንደቅ ዓላማ መጠቀም እንዲያቆሙ የሚጠይቀውን ደብዳቤ ለኦሮሞ ፌዴራሊስት ኮንግረስ ኦፌኮ የጻፈው በአባላቱ ጥያቄ መሰረት መሆኑን ገልጿል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ጀዋር መሐመድ እና ሌላኛው ምክትል ሊቀመንበር አቶ በቀለ ገርባ ከእስር ከተፈቱ በኋላ በውጭ ሀገራት ከሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር በተለያዩ ከተሞች ውይይት እያካሄዱ ሲሆን ኦነግ ለኦፌኮ በጻፈው ደብዳቤ በእነዚህ መድረኮች ላይ የፓርቲው ሰንደቅ ዓላማ በመታየቱ ነው። ሰኞ ግንቦት 29 2014 ዓ.ም የተጻፈውና በማህበራዊ ሚዲያ ላይ በመዘዋወር ላይ የሚገኘውን ይህን ማሳሰቢያ ያዘለ ደብዳቤ የጻፉት የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ሲሆኑ ደብዳቤው ለኦፌኮ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና መጻፉ ተጠቅሷል። የኦነግ ሊቀመንበር አቶ ዳውድ ለኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በጻፉት ደብዳቤም የኦነግን ሰንደቅ ዓላማ የኦፌኮ ምክትል ሊቀመንበር አቶ ጀዋር መሐመድ ያለአግባብ በተደጋጋሚ እየተጠቀሙ በመሆናቸው ይህንን እንዲያስቆሙ መጠየቅ ይሆናል ይላል። በምርጫ ቦርድ ተመዝግቦ የሚገኘውን የኦነግን ሰንደቅ ዓላማ ከዚህ በፊት በተደጋጋሚ ሲጠቀሙ መቆየታቸውን በመጥቀስ ይህንንም ከድርጅቱ ጋር ከነበረው መከባበርና መልካም ግንኙነት የተነሳ ታግሰው መቆየታቸውን ገልጸው ነገር ግን እስካሁን ሳያቆሙ መቅረታቸውን ዘርዝረዋል። ደብዳቤው የተጻፈውም ከዚህ አንጻር መሆኑን ከግንዛቤ ውስጥ በማስገባት ከተጻፈበት ዕለት ጀምሮ የኦነግን ሰንደቅ ዓላማ በተለያዩ መድረኮች ላይ እንዳይጠቀሙ እንደሚያሳስቧቸው ተስፋለን ይላል። በደብዳቤው ላይ የደረሱበትንም እንዲያሳውቋቸው ያሳስባል። ደብዳቤው በውጭ ሀገር የሚኖሩም ሆነ አገር ውስጥ ያሉ አብዛኛው የኦሮሞ ማህበረሰብ በተለያዩ ዝግጅቶች ላይ የኦነግን ሰንደቅ ዓላማ መጠቀም የተለመደ መሆኑን ጠቅሰን ደብዳቤው ከምን አኳያ ሊጻፍ እንደቻለ የጠየቅናቸው የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ ደብዳቤው የተጻፈው በኦነግ አባላት ጥያቄ ነው ይላሉ።
እጋ የሮ ከነረት ማሊፍ ተርባች ከንጀሩ ዲባ ሚሴንሶኒ ዳበረቲ ሆገነ ዳባረቲ
በዚህ ጊዜ ደብዳቤው ለምን አስፈለገ ለምለው የኦነግ አባላት ባላቸው ደረጃጀት ኦነግንና አመራሩን ሲጠይቁ የነበረ በመሆናቸው ነው። የኦነግ ሰንደቅ ዓላማ የኦሮሞ ህዝብ መገለጫ ሲሆን ኦነግም እንደ ድርጅት ተመዝግቦበት ያለ ምልክቱ ሲሆን ኦነግ በ2017 በነበረው ጉባኤ የህዝቡ አርማ መሆኑንም በግልጽ አስቀምጧል። ነገር ግን ሁሉም የፖለቲካ ድርጅቶች የየራሳቸው አርማና ሰንደቅ ዓላማ አላቸው። ሰንደቅ ዓላማ ደግሞ የራሱ ኢላማና ግብ አለው። አቶ ጀዋር የፖለቲካ ድርጅት አባል ከመሆናቸው በፊት ያኔ የማህበራዊ አንቂ በነበሩበት ጊዜ ሰንደቅ ዓላማውን አትጠቀሙ አላላቸውም ኦነግ። አሁን ግን የፖለቲካ ድርጅት አላቸው። ድርጅታቸውን የሚመስል ሰንደቅ ዓላማና አርማ ነው መጠቀም ያለባቸው።
በደብዳቤው ምክንያት በሁለቱ ፓርቲዎች ግንኙነት ላይ ሊፈጠር የሚችል ተጽዕኖ ይኖር ይሆን? አቶ ለሚ ይመልሳሉ።
ጠለያንኩን አሪሮ ኬኝረት ዲባ ቃባ ክቶኮሌ ህንቀቡ ጀኔ አምደና
ይህ ደብዳቤ በግንኙነታችን ላይ የሚኖረ ተጽዕኖ ይኖራል ብለን አናምንም። ሁለቱ ድርጅቶች ትናንትም ዛሬም አብሮ እየሰሩ ነው፣ ለወደፊቱም አብሮ ይሰራሉ።
በዚህ ዙሪያ በስልክ የተጠየቁት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ምንም የምለው ነገር የለኝም ሲሉ አጠር ያለ ምላሽ ሰጥተዋል። የኦፌኮ ዋና ጸሐፊ አቶ ጥሩ ነገምታ በበኩላቸው በዚህ ዙሪያ ምላሽ ለመስጠት ፍላጎት እንደሌላቸው ገልጸዋል።
ገባባት እማ ተላሰና ኢላልቲሴ ያዳ እረትከኑ ዳፊ ሄዴን ቀቡ
ባጭሩ ያንን ደብዳቤ በተመለከተ አስተያየት ለመስጠት ፍላጎት የለኝም። አንሰጥም መስጠትም አስፈልጋ አይደለም። ለጥያቄያችሁ አመሰግናለሁ።
ደብዳቤው በዚህ ጊዜ የተጻፈው በአባላት ውትወታ መሆኑን ጠቅሰው በሁለቱ ለኦሮሞ ህዝብ የሚታገሉ የፖለቲካ ድርጅቶች መካከልም ግልጽነት ለመፍጠር ነው ሲሉ አቶ ለሚያክለዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
በተከታይ የምናልፈው ወደ ጎረቤት ሀገር ኬንያ ይሆናል። የኬንያ የሀገር ውስጥ ድርጅቶች ከለላ ካልተበጀላቸው 1000 የሚሆኑ ድርጅቶችና 10000 ሰዎች ስራቸውን ሊያጡ እንደሚችሉ የሰራተኛ ማህበራቱ አሳስበዋል። ከኮቪድ-19 ወረርሽኝ ቀደም ብሎም ቢሆን ኬንያ ውስጥ ከመርከብ ላይ እቃ በማውረድና በማጓጓዝ ላይ የተሰማሩ ድርጅቶች ከዓለም አቀፍ የመርከብ ድርጅቶች ፉክክር ገጥሟቸው ቆይቷል። ጁማ ማጃንጋ ከሞምባሳ ያጠናቀረውን ዘገባ እንግዱ ወልዴ ያቀርበዋል።
በሞምባሳ ወደብ ሸቀጦችን የመረከብና ወደ መዳረሻቸው የማጓጓዝ ወኪል ሆኖ የሚሰራው ፒተር ኦቲየኖ እንደሚለው ድርጅቱ አሁንም ኮቪድ-19 ካደረሰበት ጉዳት አላገገመም። አሁን የገጠመው ፈተና ደግሞ ዓለም አቀፍ የመርከብ ድርጅቶች ከዚህ በፊት እነርሱ የሚሰሩትን የሀገር ውስጥ የሸቀጥ ርክክብ ጠቅልለው በመስራት ሙሉ አገልግሎት መስጠት መጀመራቸው ነው። ኬንያ የንግድ ማጓጓዣ መርከቦች የሏትም። የምስራቅ አፍሪካ የመርከብ ማጓጓዣ ምክር ቤት እንደሚለው የውጭ ድርጅቶች 92% የሚሆነውን የኬንያን ዓለም አቀፍ የንግድ ሸቀጦች ያጓጉዛሉ። ከዚህ በፊት በነበረው ህግ ዓለም አቀፍ የመርከብ ድርጅቶች በአገር ውስጥ ባለው የርክክብና የማጓጓዝ ስራ ውስጥ እንዳይገቡ ይከለክል ነበር። ይህም ለአገር በቀል ድርጅቶቹ የስራ መስክ ከፍቶ ነበር። በ2017 የነበራቸውን የፍርድ ቤት ክስ ካሸነፉ በኋላ ግን ዓለም አቀፍ ድርጅቶቹ ቃውን አገር ውስጥ ካደረሱን በኋላ የማራገፉንና የማዳረሱንም ስራ በመጠቅለል ላይ ናቸው። የሰራተኛ ማህበራቱ እንደሚሉት የዓለም አቀፍ የመርከብ ድርጅቶች ከመጀመሪያው ጀምሮ ከደንበኞች ግንኙነት ስለሚመሰርቱ የተሻለ ተጠቃሚ ይሆናሉ። ይህም የአገር ውስጥ ኩባንያዎቹን ይጎዳል። ሌናርድ ንጂሩ ከኬንያ ዓለም አቀፍ የሸቀጥ አመላላሽና የመጋዘን ባለንብረቶች ማህበር
In the last 1 year, here in Mombasa, we have lost almost 50 members.
እዚህ ሞምባሳ ባለፈው አንድ አመት ውስጥ 50 ድርጅቶች ከስራ ውጪ ሆነዋል። አሁን እየሰሩ አይደለም።
የዓለም የንግድ ድርጅት አገር በቀል ድርጅቶች ከውጪ ከሚመጣ ፉክክር እንዲጠበቁ ይፈቅዳል። በኬንያ ያሉ አገር በቀል ድርጅቶች ኢፍታይ በሆነው ውድድር ተጎጂዎች ሆነናል ይላሉ። የምስራቅ አፍሪካ የመርከብ ማጓጓዣ ምክር ቤት የዓለም አቀፍ ድርጅቶቹን ጠቅላይ አሰራር ይደግፋል። ምክንያቱን ሲያቀርብም ስራን በተደራጀና በተቀላጠፈ መንገድ ለማከናወን ይጠቅማል፣ አሰራሩም በዓለም አቀፍ ደረጃ አገልግሎት ላይ የዋለ ነው ብሏል። ነገር ግን ይላል ምክር ቤቱ፣ የሰራተኞቹ ጭንቀት ይገባናል። ኬንያም ከስራ ውጪ የሆኑትን ለመመለስ ደንብ እንድታወጣ እንጠይቃለን ብሏል። ጊልበርት ላንጋንት ከምስራቅ አፍሪካ የመርከብ ማጓጓዣ ምክር ቤት
So what we need is to have regulations that are actually able to control how this happens. That when, even when it happens,
ስለዚህ ማድረግ ያለብን ሁኔታውን ለመቆጣጠር ደንብ ማውጣት ነው። ያንን በመናደርግበት ጊዜ የኬንያንም ሆነ የአካባቢውን እንዲሁም የአገር ውስጥ ድርጅቶችን ጥቅም እናስጠብቃለን።
በሞምባሳ የሚገኙና በኮቪድ-19 ምክንያት ስራቸው ላይ ከደረሰው ኪሳራ ለመውጣት እየታገሉ ያሉት የአገር ውስጥ አመላላሽ ድርጅቶች ጭራሽ ከስራው እንድንወጣ እንደረጋለን የሚል ፍራቻ አላቸው። የአውራጅና አመላላሽ ወኪሉ ፒተር ኦቲዮኖ የሚሉት አላቸው።
We need to defend the clearing and forwarding companies that are operating.
የሀገር ውስጥ አውራጅና አጓጓዥ ድርጅቶችን ጥቅማቸውን ማስከበር አለብን። ምክንያቱም እነሱ በኬንያውያን መዋለ ንዋይ የተቋቋሙ ናቸው።
በኬንያ የሚገኙ የመስኩ ባለሙያዎች እንደሚሉት ሀገር በቀል ድርጅቶቹን የሚጠብቅ አሰራር ከሌለ የመክሰም አደጋ ይገጥማቸዋል።
ተከታዩ ዘገባችን ደግሞ በዚህ በዩናይትድ ስቴትስ እየተካሄደ ያለውን የአሜሪካኖች ጉባኤ ያስቃኘናል። የዩናይትድ ስቴትስ የፕሬስ ነጻነትን አደጋ ላይ ጥለዋል የምትላቸውን እንደ ኩባ፣ ኒካራጓና ቬንዙዌላ የመሳሰሉ ሀገሮችን እያወገዘች እንዴት ጋዜጠኛ በመግደል ጭምር ከሚወነጀሉት እንደ ሳውዲ አረቢያ ያሉ ሀገሮች ጋር ትሰራለች የሚል ጥያቄ ለውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቀርቦላቸዋል። በካሊፎርኒያ ሎስ አንጀለስ ውስጥ ከሚካሄደው የደቡብና የሰሜን አሜሪካ አገሮች ዓለም አቀፍ ጉባኤ ጎን ለጎን የጋዜጠኝነት ትምህርት በመከታተል ላይ ለሚገኙ ተማሪዎች ንግግር ባሰሙበት ወቅት ነው የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር እንደነዚህ አይነትና ሌሎችም ጥያቄዎች የተሰነዘሩላቸው። የዲፕሎማሲያዊ ጉዳዮች ከፍተኛ ሪፖርተራችን ሴንዲ ሴን ያጠናቀረችውን ዘገባ ዝርዝሩን አሉላ ከበደ ያቀርበዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሎስ አንጀለስ ጉባኤ ከበርካታ አቻዎቻቸው ጋር ተገናኝተው በመወያየት ላይ ይገኛሉ። ይሁን እንጂ ዩናይትድ ስቴትስ በተለይ ኩባን፣ ኒካራጓንና ቬኔዙዌላን ነጥላ በጉባኤው እንዳይሳተፉ አድርጋለች። ብሊንከን በያዝነው ዓመት ብቻ በምዕራቡ ንፍቀ ክበብ በሚገኙ አገሮች 17 የመገናኛ ብዙሃን አባላት መገደላቸውን አስታውሰዋል። ከነኚህም ውስጥ 11ዱ ሜክሲኮ ውስጥ ነው የተገደሉት።
No region in the world is more dangerous for journalists. Crimes like these persist in no small part because
በየትኛውም የዓለም ክፍል የሚገኝ ሃይማኖት ለጋዜጠኞች ይበልጥ አደገኛ ሊሆን አይችልም። እንደዚህ ያሉት ወንጀሎች በጥቂት ስፍራዎች ብቻ የተወሰኑ አይደሉም። ለዚህም ምክንያቱ ትዕዛዝ ሰጪዎችና ወንጀል ፈጻሚዎቹ ተጠያቂ ስለማይደረጉ ነው። ይህም ወንጀሎቹ ቢቀጥሉ ምንም የሚመጣ የለም የሚል መልእክት ነው የሚያስተላልፈው።
ብሊንከን የጋዜጠኝነት ሙያ ትምህርት በመከታተል ላይ ከሚገኙ ተማሪዎች ጋር በነበራቸው መድረክ ላይ የአሜሪካ የቅርብ አጋር የሆነችው እስራኤል ለምን በፍልስጤማዊ አሜሪካዊቱ ጋዜጠኛ ሽሪን አቡ አክሊህ ግድያ አልተጠየቀችም የሚል ጥያቄ ቀርቦላቸዋል።
I deplore the loss of Shireen. She was a remarkable journalist, an American citizen.
የሽሪን ህልፈት እጅግ አሳዛኝ ነው። ሽሪን ለምታውቁት ድንቅ አሜሪካዊት ጋዜጠኛ ነበረች። እና መውነታውን ተከታትለን የሆነውን ነገር አጣርተን ለማወቅ ቆርጠን ተነስተናል። እስካሁን ያ አልሆነም። የለም ይቅርታ። ይህም በተመለከተ እስካሁን አስፈላጊው መረጃ ተጠናቅቆ አልገባም።
ግድያውን አስመልክቶ CNN የቴሌቪዥን ጣቢያ የአይን እማኞችን ዋቢ አድርጎ ባቀረበው ዘገባ አቡ አክሌህ በእስራኤል ኃይሎች ሆን ተብሎ የተነጣጠረ በሚመስል ጥቃት በጥይት ተመታ መገደሏን ነው ያመለከተው። ከፍተኛ ቁጣና ተቃውሞ የቀሰቀሰውን ይህን ግድያ አስመልክቶ የቀረበውን ውንጀላ አጥብቃ ያስተባበለችው እስራኤል በበኩሏ ምርመራ እያደረገች መሆኗን ተናግራለች። በሌላ በኩል በዋሽንግተን ፖስቱ አምደኛ ጀማል ሐሾጊ ግድያ እጃቸው አለበት በሚል የሚወነጀሉትን የሳውዲውን ልዑል አልጋ ወራሽ ከዓለም እንዲነጠሉ አድርጋለሁ ብለው የነበሩት የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ሪያድን የመጎብኘት እቅድ እያጤኑ መሆናቸው ተዘግቧል። እርምጃው ፕሬዚዳንቱ የፕሬስ ነጻነትን መከበር በተመለከተ ያላቸው ቁርጠኝነት በተጨባጭ የሚለካበት ሌላ ፈተናቸው ይሆናል ሲሉ ባለሙያዎች ይናገራሉ።
The desire to lower gas prices is really bringing an interesting
time. የነዳጅ ዋጋ እንዲቀንስ ለማድረግ ያለው ፍላጎት በአንድ በኩል አስተዳደሩ በሰብአዊ መብት አያያዝ የሚመራ የውጭ ፖሊሲ ለመከተል በሚያደርገውና በሌላ በኩል ደግሞ የመካከለኛ ገቢ ያለውን ዜጋ የሚያገለግል ፖሊሲ ለማራመድ ባለው ፍላጎት መካከል ለየት ያለ ውጥረት መፍጠር እየጀመረ ነው። በዩናይትድ ስቴትስ ባለመካከለኛ ገቢው ማህበረሰብ ደግሞ ለአንድ ጋሎን የነዳጅ ዘይት $4 ወይም $5 ስድስትም እየደረሰ ነው። እየከፈለ ያለበትን ሁኔታ አጥብቆ ነው የሚጠላው።
ባይደን ከሳውዲው ልዑል ጋር የመገናኘት ያለመገናኘታቸውን ውሳኔ በተመለከተ ለመጣው ሐሳብ ለውጥ በዓለም ዙሪያ የሚታየው የነዳጅ ዘይት ዋጋ መጨመር የከሰተው ሁኔታ አንዱ ሊሆን እንደሚችልም ባለሙያዎች ይጠቁማሉ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ መሰናዶ ነው። በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ በፌስቡክ አት ቪኦኤ አማሪክ ወይም በትዊተር ሃሽታግ ቪኦኤ አማሪክ ላይ ታገኙናላችሁ። የዋትሳፕ ቁጥራችን 2022053505 ነው። ወደ ተከታዩ ዘገባችን ነው የምናልፈው። በባንኮች ላይ የተጠናቀረ ዘገባ ነው። በአንዳንድ የድንበር አካባቢ ከተሞች ውስጥ የሚገኙ የንግድ ባንኮች ቅርንጫፎች ወደ ንዑስ ቅርንጫፍ ዝቅ እንዲሉ መመሪያ የተላለፈው ከጥቁር ገበያ ጋር የተያያዙ ህገወጥ እንቅስቃሴዎችን ለመግታት እንደሆነ የኢትዮጵያ ብሔራዊ ባንክ ገዢ ለአሜሪካ ድምጽ ተናግረዋል። የሶማሌ ክልሏን የድንበር ከተማ ቶጎ ውጫሌን የመሳሰሉ አካባቢዎች ከ80 ብር በላይ ወጥቶ የነበረው የ1 ዶላር የጥቁር ገበያ መሸጫ ዋጋ ከአዲሱ መመሪያ ወዲህ እየቀነሰ መምጣቱን የብሔራዊ ባንኩ ገዢ ዶክተር ይናገር ደሴ ተናግረዋል። የኢትዮጵያ ብሔራዊ ባንክ ገዢውን ያነጋገራቸው እስክንድር ፍሬው ዝርዝሩን ይዟል።
የሶማሌ ክልሏን የድንበር ከተማ ቶጎ ጫሌን ጨምሮ በአንዳንድ የድንበር ከተሞች የሚገኙ የባንክ ቅርንጫፎች ወደ ንዑስ ቅርንጫፍ ዝቅ እንዲሉ የሚያዘው የኢትዮጵያ ብሔራዊ ባንክ መመሪያ የተላለፈው ሰሞኑን ነው። ቅርንጫፍ ባንኮቹ ፍላጎትን መሰረት ያደረገ አገልግሎት ለአካባቢው ማህበረሰብ ከመስጠት ይልቅ በዋነኛነት ህገወጥ በሆነ የውጭ ምንዛሪ ግብይትን የማሳለጥ ተግባር ላይ መሰማራታቸውን ደርሰንበታል ይላል የብሔራዊ ባንክ ውሳኔ መንደርደሪያ። በስልክ ያነጋገርኳቸው የብሔራዊ ባንክ ገዢ ዶክተር ይናገር ደሴ በከተሞቹ አለ ያሉትን ህገወጥ የውጭ ምንዛሪ ግብይት በተለይ ከሶማሌ ክልሏ የድንበር ከተማ ቶጎ ጫሌ በመነሳት አብራርተዋል።
ቶጎ ጫሌ ትንሽ ከተማ ነች። ነገር ግን እንደሚታወቀው በጣም በርካታ የባንክ ቅርንጫፎች ናቸው ያሉት። ወደ 19 የባንክ ቅርንጫፍ አለ ቶጎ ጫሌ እና እዛ አካባቢ የንግድ ከተማ ስለሆነች ብዙ ህገወጥ የንግድ እንቅስቃሴዎች አሉ። በተለይ ከውጭ ከዚህ ከጥቁር ገበያው ጋር የተያያዘ የተለያየ አይነት ስራ የሚሰሩ በተለይ ሶማሌላንድ አካባቢ ያሉ ሰዎች እና ከዚህ ማዶ በእኛም በኩል ካሉት ጋር ሆነው በርካታ ስራ ይሰራል። ስለዚህ አጥንተን እንደሚታወቀው ይሄ የጥቁር ገበያ ከሚወሰንባቸው ቦታዎች አንዱና ዋነኛው ቶጎ ጫሌ ነው። በነገራችን ላይ ብዙ ቦታ ላይ ዱባይም፣ አሜሪካም፣ ቱርክም የምናውቀው የጥቁር ገበያ ተመን ቢኖርም
ወሳኙ ቦታ ተጎጫሌ ላይ ነው ያለው።
ከሚወሰኑባቸው ሲባል ምን ማለት ነው ዶክተር ይናገር?
ይሄ ለምሳሌ በጥቁር ገበያ የዛሬው $1 ዋጋ ስንት ብር ይሁን ብለው ውሳኔ ዋጋ የሚወስኑ ሰዎች አሉ። ገበያውን የተቆጣጠሩ ትልቅ አቅም ያላቸው ሰዎች አሉ። እና በዚህ መልኩ የጥቁር ገበያውን በየጊዜው እያናሩት እየጨመሩ እና በዚህ ምክንያት የዋጋ ግሽበት እና ለሌላም ችግር እየተጋለጥን ስለመጣን በደንብ ካጠናን በኋላ እነዚህን ባንኮች እነዚህ ሰዎች እንዳይጠቀሙባቸው ወሳኝ የሚባለውን ስራ የባንክ ስራ እንዲያቆሙ ስራቸው በዛው ለቶጎጫሌ ሰው የቁጠባና የመለስተኛ የባንክ ስራ እንዲሰሩ ሌላ አይነት ስራ እንዳይሰሩ፣ የውጭ ምንዛሬ ስራ እንዳይሰሩ፣ ብድር ማበደር ስራ እንዳይሰሩ፣ ከመሀል ሀገርም ደግሞ ከሌሎች ባንኮች ወደዚህ ወደ ቶጎጫሌ ወዳሉ ባንኮች ገንዘብ እንዳይተላለፍና ሌሎች እርምጃዎችን ወስደናል።
ለአዲሱ የብሔራዊ ባንክ ውሳኔና መመሪያ መተላለፍ አንዱና ዋነኛው ምክንያት በጥቁር ገበያውና በባንክ መካከለ ያለው የውጭ ምንዛሪ መሸጫ ዋጋ እየሰፋ መምጣቱ እንደሆነ ዶክተር ይናገር አስተውሰዋል። ውሳኔው ተግባራዊ መደረጉን ተከትሎ ግን ከወዲሁ መሻሻሎች እየታዩ መሆኑን ያስረዱት
ይህን ከማረጋችን በፊት ኦልሞስት $1 ወደ 80 ብር 82 ብር ደርሶ ነበር እዛው ትጎጫለ። ይህ እርምጃ እንደተወሰደ ወደ 66 ብር ነው የወረደው። አሁን ደግሞ ትንሽ ከፍሏል። ትናንትና ዛሬ ይሄን የሚያረጉት እዛ ያሉ ሰዎች ይሄንን የጥቁር ገበያ የሚወስኑ ሰዎች ምንዛሬውን ይሄን ያህል እናደርገዋለን ብለው የመነጋገር ሁኔታ አለ። ዞሮ ዞሮ በእኛ በኩል ይሄንን እርምጃ አጠናክረን እንቀጥላለን። ህጋዊም እርምጃ፣ አስተዳደራዊም እርምጃ እንደዚሁም ደግሞ በብሔራዊ ባንክ የሚወጡ አሰራሮችን ጨምረን እና ደምረን ይሄንን የህገ ወጥ እንቅስቃሴ ለማዳከም እና ወደ ህግ አሰራር እንዲገቡ ለማድረግ ጥረት የማድረጉ አካል ነው ይሄ ውሳኔ።
አሁን ወደ 66 ገብቶ ነበር ብለውኛል። መልሶ ወደ 77 ገባ የሚሉ ሰዎችም አሉ። እርግጥ ቁጥሩ ሊያይት ይችላል።
ልክ ነው። 77 ምናምን ገብቷል። አሁን አንዴ ከፍ አንዴ ዝቅ ማለቱ የእኛን ሁኔታ እያዩም ስለሆነ ይህን የሚያደርጉት በመሰረቱ ይህንን አከታትለን ሌሎች እርምጃዎችን እንወስዳለን። ዛሬም አሁን አንተ ከመደወል በፊት አንዱ የነበረ ስብሰባ በዚህ ዙሪያ ላይ ነው። እነዚህ የህገ ወጥ ስራ ላይ የተሰማሩ ሰዎችን ህጋዊም አስተዳደራዊም እና ሌሎችን እርምጃዎችን መውሰዳችን ይቀጥላል።
የብሔራዊ ባንክ ያስተላለፈው ውሳኔ ከሶማሌ ክልሏ ቶጎጫሌ በተጨማሪ መተማና ሞያሌን በመሳሰሉ አንዳንድ የድንበር ከተሞች ተግባራዊ እንደሚደረግ ዶክተር ይናገር ጠቁመዋል። የውጭ ምንዛሪ ግብይት ከመንግስት ቁጥጥርና እይታ ውጭ የሚካሄደው ግን በሚታወቀው የጥቁር ገበያ ብቻ አለመሆኑን የሚጠቅሱ አንዳንድ መረጃዎች የዚህ አይነቱ ህገወጥ እንቅስቃሴ ውስጥ የገቡ የግል ባንኮች መኖራቸውን ይጠቅሳሉ። መረጃዎቹ እንደሚጠቁሙት በይፋ በሚታወቀው $1 የመሸጫ ዋጋ ላይ በድብቅ ተጨማሪ ብር በማስከፈል የውጭ ምንዛሪን በጥቁር ገበያ ዋጋና ከዚያም በላይ የሚሸጡ አንዳንድ የግል ባንኮች አሉ። መረጃው በብሔራዊ ባንክ በኩልም እንደሚታወቅ ዶክተር ይናገር ደሴ ጠቅሰዋል። እውነት ሊሆን እንደሚችልም ምልክቶች አሉ ብለዋል።
የመረጃዎቹ እኛ ጋር ደርሰዋል፣ እያጣራናቸው ነው። በዚህ እንቅስቃሴ ውስጥ በምርመራችን መሰረት በዚህ ህገወጥ ስራ ውስጥ የገቡ ባንኮች ካሉ ምርመራችንን መሰረት አድርገን ግኝታችንን መሰረት አድርገን እርምጃዎችን እንወስዳለን። በምንድን ነው ዋናው ይሄ የሚያስቸግረው ነገር ግልጽ በሆነ ነገር አይደለም። ይሄን የሚያረጉት በተደበቀ አኳኋን ነው። ወረቀት ላይ በተጻፈ በመሳሰል ሪከርዲንግ ላይ አይገኝም። ነገር ግን በሌሎች አማራጮች በዚህ ስራ ላይ በተለይ በብዛት ተሳትፎ የሚያረጉ ባንኮች ካሉ ከባንኮቹ ጀምሮ እስከ ኃላፊዎቹ ድረስ እርምጃዎችን ለመውሰድ በእኛ በኩል የጀመርናቸው ስራዎች አሉ። እንደተባለው ግን ያልከው ነገር ትክክል ነው።
ነገሮቹ መኖራቸውን እናንተም ታውቃላችሁ ወይስ እያጣራችሁ ነው?
እያጣራን ነው። የተባለውን ነገር እያጣራን ነው። ምልክቶች ግን አሉ። እዛው የተባለው ነገር እውነት የሚመስሉ ምልክቶች አሉ። የበለጠ ግን በአጣርተን እርምጃ እንወስዳለን።
የብሔራዊ ባንክ ገዢ ዶክተር ይናገር ደሴ በዚህ የስልክ ቃለ ምልልስ እንዳስረዱት እየተወሰዱ ያሉ አስተዳደራዊና ሕጋዊ እርምጃዎች ጊዜያዊ ፋታ የሚሰጡ እንጂ ዘለቄታዊ መፍትሄ የሚያመጡ አይደሉም። ዘለቄታዊ መፍትሄ የሚመጣው የውጭ ምንዛሪ አቅርቦትን የሚያሻሽሉ ስራዎች በመስራት እንደሆነም ተናግረዋል። እሳቸው እንዳሉት በጥቂት ዓመታት ውስጥ ደግሞ ኢትዮጵያ ወደ ገበያ መር የውጭ ምንዛሬ አስተዳደር ልትገባ ትችላለች።
የዚህ የውጭ ምንዛሬ አስተዳደራችን በሂደት አሁን አይደለም፣ በሂደት እና አንዳንድ ሁኔታዎች ሲሟሉ ቅድመ ዝግጅቶች አስፈላጊ ተደርገው ከዚህ አሁን ማኔጅድ ከሆነ የውጭ ምንዛሬ አስተዳደር ወደ ገበያ አስተዳደር ገበያ መሪ ወደሆነው መሄድ እንዲቻል የሚያስችሉ አንዳንድ ስራዎች መሰራት አለባቸው። ያ እስኪሆን ድረስ ግን እነዚህን አሁን ቀደም ብዬ አነሳውልህን ህገወጥ ስራው ላይ የተሰማሩ ሰዎችን፣ የተለያየ አሻጥር የሚሰሩ ሰዎችን ህጋዊ እርምጃ መውሰድ፣
ይህን የሚተባበሩ አካላትንም እንደዚሁ ተገቢውን ቅጣት እንዲያገኙ ማድረግ ያስፈልጋል በሚል ነው እንግዲህ ሰሞኑን እነዚህ እርምጃዎች በድንበር ከተሞች አካባቢ ወሰድ ነው።
ውጭ ምንዛሬ በገበያ እንዲወሰን የሚል ተናግረዋል። ይሄ በቅርብ ጊዜ የሚሆን ነገር ነው ዶክተር ይናገር?
ነው በቅርብ ጊዜ አይሆንም፣ ጊዜ ወስደን ነው ይህን የምናየው። መቼ እንደሚሆንም ገና አይታወቅም። ምክንያቱም ይህንን ለማድረግ የተለያዩ ነገሮች መሟላት አለባቸው። ከዚህ አኳያ ይሄ የቅርብ ጊዜ አይደለም፣ ነገር ግን የወደፊት አቅጣጫ ነው የምነግርህ። ከሁለት ዓመት በኋላ ከሶስት ዓመት በኋላ ሊሆን ይችላል። እስከዛ ድረስ ግን አንዳንድ ለዚህ የሚያስፈልጉ የቅድመ ዝግጅት ስራዎች ሊሰሩ ይችላሉ። ከዚህ አኳያ እንደ ሀሳብ እንደ አቅጣጫ ነው ይህን እያነሳሁልህ ያለሁት እንጂ አሁን የሚደረግ ነገር አይደለም።
የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ በዚሁ ቃለ ምልልስ የውጭ ምንዛሬ አስተዳደርን በተመለከተ እየተወሰዱ ያሉ የተለያዩ እርምጃዎችንም አብራርተዋል። ከሌሎች ባለሙያዎች አስተያየት ጋር ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሐሙስ ምሽት ዝግጅታችን እንደቀጠለ ነው። ተከታዩ መሰናዷችን ደግሞ ቴክኖሎጂ ነክ ጉዳዮችን የምንቃኝበት ይሆናል። ኢትዮ ቴሌኮም በ66 ሁለተኛ ደረጃ ትምህርት ቤቶች ውስጥ የከፈታቸው ዲጂታል መማሪያ ማዕከላት 140 ሺህ ተማሪዎችን ተጠቃሚ እንደሚያደርጉ ተገልጿል። በተለያዩ ከተሞች ውስጥ የተቋቋሙት እነዚህ ማዕከላት ስለሚሰጡት ተጨማሪ እገዛ ተማሪዎቹ ለአሜሪካ ድምጽ ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
በኢቴጌ መነን አዳሪ ሁለተኛ ደረጃ ትምህርት ቤት በተከፈተው የዲጂታል መማሪያ ማዕከል ውስጥ ካገኘናቸው ተማሪዎች አንዷ የሆነችው መና ተስፋዬ ፕሮጀክቱ ያመጣውን ጥቅም እንዲህ ትገልጻለች።
ብዙ ነገሮችን መስራት እንድንችል፣ ሀገራችን የሚጠቅሙ ትምህርት ቤታችን የሚጠቅሙ አካባቢያችን ላይ የምናያቸውን ትንሽ ፕሮብሌሞች መፍታት የሚችሉ ነገሮችን ምንሰራ አድርገናል። ዲጂታል በሆነ ነገር ታግዘን ትምህርታችን እንድናስኬድ ስለሚረዳን ትልቅ አስተዋጽኦ አለ።
ሌላኛዋ ተጠቃሚ መዓዛ አበባ በበኩሏ የዲጂታል ማዕከሉ ተማሪዎችን ለቴክኖሎጂ የበለጠ ቅርብ እንደሚያደርጋቸውና የፈጠራ ችሎታቸውን ለማሳደግ እንደሚያግዛቸው ትናገራለች።
ተማሪዎች እንደመሆናችን መጠን የተለያዩ ነገሮችን ክሬት ማድረግ እንፈልጋለን። ስለተለያዩ ነገሮች ማወቅ እንፈልጋለን። በአሁኑ ሰዓት በጣም ቴክኖሎጂ እየተስፋፋበት ያለበት ጊዜ ነው። ስለዚህ ራሳችንም ከቴክኖሎጂ ጋር ለማስኬድ ትልቅ የሆነ ጥቅም አላቸው ማለት ነው።
የኢቴጌ መነን አዳሪ ሁለተኛ ደረጃ ትምህርት ቤት የአይሲቲ መምህር የሆኑት አማኑኤል እንደሻው የዲጂታል ማዕከሉ ተማሪዎች ትርፍ ጊዜያቸውን በአግባቡ የሚጠቀሙበትና ለትምህርት አጋዥ የሆኑ ተጨማሪ መረጃዎችን የሚያገኙበት እንደሆነ ይናገራሉ።
በተጨማሪ ሰዓት ልጆች ያው ከትምህርታቸው ውጪ በማታ አገልግሎትም እና ከአስር ሰዓት በኋላ ደግሞ እስከ የሚፈልጉት ሰዓት ድረስ ልጆች የሚሰጣቸውን አሳይመንቶች፣ የሚሰጣቸውን የትምህርት አይነቶች፣ የሚሰጣቸውን አዳዲስ ኮዶች እና አዳዲስ ፕሮግራሞች መስራት ሲፈልጉ ቴክኖሎጂውን ተጠቅመው መስራት እንዲችሉ የሚያደርጋቸው ነገር ነው።
ኢትዮ ቴሌኮም እነዚህን ዲጂታል የመማሪያ ማዕከላት ለማቋቋም ከ45 ሚሊዮን ብር በላይ ወጪ ያደረገ ሲሆን ሁሉም አስፈላጊ የሆኑ መገልገያዎችና ቁሳቁሶች እንደተሟሉላቸው የኢትዮ ቴሌኮም የኮሚኒኬሽን ኃላፊ አቶ መሳይ ውብሸት ለአሜሪካ ድምጽ ተናግረዋል።
የተለያዩ ፋሲሊቲዎች አሏቸው፣ ኮምፒውተሮች፣ ፕሪንተሮች፣ ለዛ ደግሞ መጠቀም እንዲችሉ ደግሞ የሚያስፈልጉ ወንበርና ጠረጴዛዎች፣ በዋነኛነት ደግሞ ለእያንዳንዱ ሴንተር ደግሞ 11 ሜጋቢት ፐር ሰከንድ የሆነ ፊክስድ ብሮድባንድ ኢንተርኔት አላቸው ማለት ነው።
በዲጂታል ማዕከሉ ባለው ፈጣንና ያልተገደበ የኢንተርኔት አገልግሎት በመጠቀም ለትምህርት አጋዥ የሆኑ መረጃዎችን ለመፈለግና ተጨማሪ የኦንላይን መጽሐፍትን ማንበብ እንደሚችሉ ተማሪዎቹ ይገልጻሉ።
ላይብራሪ ውስጥ መጽሐፍ ይኖራሉ፣ ነገር ግን ሁሉም እኛ የምንፈልጋቸው መጽሐፎች እዛ ውስጥ ላይገኙ ይችላሉ። ኢንተርናሽናል የሆኑ የተለያዩ መጽሐፎችን ለማግኘት እንጠቀምበታለን። አስተማሪዎች ክላስ ውስጥ ከሚሰጡ በተጨማሪ ወይም ከሀገራችን ካሪኩለም በተጨማሪ ማወቅ የምንፈልጋቸው ነገሮች ተጨማሪ ነገሮችን ለማግኘት እንደዚህ አይነት መጽሐፎችን በቀላሉ አክሰስ ስለሚሆንልን ማንበብ እንችላለን። አስተማሪዎችም ከተለያዩ በኦንላይን በመታገዝ የተለያዩ ነገሮችን ጨማምረው ይሰጡናል። የእኛም ኖሌጅ በዛ ልክ በጣም እየጨመረ ይሄዳል ማለት ነው። አስተማሪዎቻችን በነፃነት የሆነ አክሰስ እንዳለን ስለሚያውቁ እንደዚህ አይነት መጽሐፍ አንብቡ ብለው ሪፈር ያደርጉልናል። የመማር ማስተማር ሂደቱን የበለጠ አክቲቭ ያደርገዋል።
በትምህርት ቤቶች ዲጂታል የመማሪያ ማዕከላትን ማቋቋም ተቋሙ ሀገራዊ ኃላፊነቱን ለመወጣት ከሚያከናውናቸው ፕሮጀክቶች አንዱ እንደሆነ የሚገልጹት አቶ መሳይ ውብሸት የፕሮጀክቱ ዓላማም ተማሪዎችን ለዲጂታል ዓለሙ ማዘጋጀትና የመረጃ አቅርቦት እንዲያገኙ ማስቻል ነው ብለዋል።
ተማሪዎቻችን በነኚህ ማዕከላት ውስጥ በመገኘት የኢንፎርሜሽን አክሰስ እንዲኖራቸው ፕላስ ይሄንን ኢኒሼቲቭ ስንወስድ የዲጂታል ዲቫይዱን ወይም ደግሞ በዲጂታሉ ዓለም ላይ ያለውን ልዩነት ክፍተት ከማጥበብ አንጻር ተማሪዎቻችን የመረጃ አቅርቦት እንዲያገኙ ማስቻል ነው ትልቁ ዓላማው። ይሄ መረጃ ተማሪዎቻችን ከሌሎች ዓለማት ጋር የሌላ ዓለም ተማሪዎች ወይም ደግሞ በሌላው ኮንቲኔንቶች ላይ ያሉ ተማሪዎች የሚያገኙአቸውን መረጃዎች በቅርበት ማግኘት እንዲችሉ በሚማሩባቸው ሰብጀክቶች ዙሪያ በተለያዩ ተሞክሮን በሚፈልጉ ነገሮች ላይ የቢዝነስ አይዲያዎች ላይ የፈጠራ ስራዎች ላይ የበለጠ ተነሳሽነት ኖሯቸው የሚፈልጉትን መረጃ አግኝተው መስራት መሻሻል መለወጥ እንዲችሉ ማስቻል ነው የሚሆነው ማለት ነው።
የዲጂታል ማዕከላቱ ተማሪዎች በዲጂታል ቴክኖሎጂ የተደገፈ ትምህርት እንዲያገኙ ከማገዛቸውም በላይ በትምህርት ቤቶች ያለውን የኮምፒውተር እጥረት በመቅረፍ ለተማሪዎች ተግባር ተኮር የሆነ ትምህርት ለመስጠትና ፕሮግራሞችንም ለመፍጠር እንደሚያስችሉ ይታመናል።
እንደምታወቀው አዳሪ ትምህርት ቤት ውስጥ ነው ያለነው። ብዙ ነገር መፍጠር እንችሉ አይምሮች ነው ያሉት እዚህ ትምህርት ቤት ነው። ለእንዲዛይን ቴክኖሎጂ በቀለብን ቁጥር ደግሞ ብዙ ነገሮችን መፍጠር እንችላለን፣ ብዙ ነገሮችን መስራት እንችላለን። ተማሪዎችም ያላቸውን ፍላጎት ለማውጣት እድሉን አላገኙም። አሁን ግን እንዲዛይን አክሰስ በሚኖርበት ጊዜ ቅርብ ነው፣ ፍላጎቱ ካላቸው መስራት ይችላሉ። ስለዚህ በዚህ ረገድ በጣም ይጠቅመናል። እነዚህን ተጠቅመን የተለያዩ አፖችን ክሬት ለማድረግ ሊሆን ይችላል፣ የተለያዩ ቪዲዮዎችን ለማየት። እነዚህ ኮምፒውተሮች ለተማሪዎች በጣም ትልቅ ፋይዳ አላቸው ማለት ነው።
በሚፈልጉት የእውቀት ዘርፍ እንዲሰማሩ ያደርጋቸዋል። ለምሳሌ በአርቲፊሻል ኢንተለጀንስ ሊሆን ይችላል፣ በፕሮግራሚንግ ሊሆን ይችላል፣ በኮዲንግ ሊሆን ይችላል። የተለያዩ ኮዶቹ ሶርስ ኮዶቹን እየተጠቀሙ ከኢንተርኔት ላይ በመተጋገዝ መጽሐፎችን በማውረድ ፕሮግራሞችን መስራት እንዲችሉ የላይብረሪ ይጠቅሙናል ማለት ነው።
ኢትዮ ቴሌኮም የትምህርት ዘርፉን በቴክኖሎጂ ለማገዝ ወደፊትም የተለያዩ ስራዎችን ለማከናወን እቅድ እንዳለው አቶ መሳይ ውብሸት ተናግረዋል።
አሁን መነሻችን ነው፣ ህልማችን በጣም ሰፊ ነው። በነገራችን ላይ እንዳልኩ የስማርት ለርኒንግ ሴንተር ለማድረግ ነው ፕላናችን እዛ ቦታ ላይ እና የኤክስፓንሽን ስራዎች በቀጣይነት ፕላን እያደረግን በጀት እያደረግን የምንሰራባቸው ነው የሚሆነው። እውቀትን ማግኘት መካፈል የሚችሉባቸውን ሁኔታዎች እናመቻቻለን። ፕላስ ደግሞ ተጨማሪ ለዚህ ያንን ሊያግዙ የሚችሉ የኢቡኮችን ሪሶርሶችን አቬል እናደርጋለን። ከዛ ደግሞ ይህንንም ደግሞ የስማርት ክላሱን ሊያግዙ የሚችሉ የቨርቹዋሊ ተማሪዎች እኩል ሆነው ከሌሎች ዓለም ጋር የሚፈልጓቸውን እውቀቶች ማካፈል የሚችሉ ሪሞት ላይ የሚሰጡ የትምህርት ፕላትፎርሞችንም ትምህርት መስጫ ፕላትፎርሞችንም አብሮ የያዘ እንዲሆን አድርገን ለማስፋት ነው እንግዲህ ፕላን እያደረግን ያለ ነው።
ኢትዮ ቴሌኮም የዲጂታል መማሪያ ማዕከላት ከከፈተላቸው 66 ትምህርት ቤቶች መካከል 18ቱ በአዲስ አበባ ሲሆኑ 48ቱ ደግሞ በተለያዩ ክልሎች ይገኛሉ። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በየቀኑ ከሰኞ እስከ እሁድ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን መሰናዷችንን ነው እየተከታተላችሁት ያላችሁት። በፕሮግራማችን ላይ አስተያየት ካላችሁ ወይም በተለያዩ መሰናዶቻችን ውስጥ ቢካተቱ የምትሏቸውን ርዕሰ ጉዳዮች መጠቆም ከፈለጋችሁ በምን ታገኙናላችሁ? ተከታዩ ማስታወቂያ ምላሽ አለው።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የ የተከበራችሁ አድማጮች ለምሽቱ የያዝናቸው መሰናዶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሙን በማሰናዳት አብረውን ካመሹ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። ነገ በሌሎች ፕሮግራሞች እንመለሳለን። አብራችሁን ስለነበራችሁ እናመሰግናለን። ደህና ደሩ። Thank you.